በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ታህሳስ 24 2011 ዓ ም ዝግጅታችን ጀመረ።
ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ። እናስተናግዳችሁ ሰሎሞን አባተና
ጤና ይስጥልን እኔም አሉላ ከበደንን።
የመረጃና ደህንነት ኃላፊ የነበሩትን ጌታቸው አሰፋን እጅ ለመያዝ ከትግራይ ክልል አስተዳደር ጋር እየተነጋገረ መሆኑን ፌዴራል ጠቅላይ አቃቤ ሕግ አስታወቀ።
ሕግ የበላይነትን ለማምጣት ይህን የኃይል መስዋዕትነት የሚከፍል ሕዝብ በወንጀል የሚጠረጠሩ ግለሰቦችን ደግሞ በጉያው ስር አስቀምጦ ይቆያል የሚል ደግሞ እኛ እምነታለን።
አቶ ዝናቡ ቱኑ የፌዴራል ጠቅላይ አቃቤ ሕግ ቃል አቀባይ ናቸው። በአብይ ርዕስ ዘገባለን። የሰዓቱን ዋና ዋና ዜና አዲስ አሉላ ያሰማናል።
የቀድሞ የብሔራዊ መረጃና ደህንነት አገልግሎት ዋና ዲሬክተር አቶ ጌታቸው አሰፋን እጅ ለመያዝ ከትግራይ ክልል አስተዳደር ጋር እየተነጋገረ መሆኑን የፌዴራል ጠቅላይ አቃቤ ሕግ አስታወቀ። ምስራቅ ኢትዮጵያ አጎራባች ክልሎች የአካባቢውን ሰላም ለማስጠበቅ በጋራ ለመስራት ተስማምተዋል። የሶማሌ ጦር ሰራዊት 6 የአልሻባብ ተዋጊዎችን ያለ ፍርድ ሂደት መግደሉን ባለሥልጣናትና የመብት ድርጅቶች ተናገሩ። ባለፈው ዓመት በዩናይት ስቴትስና በአገራቸው መካከል ተጀምሮ የነበረው ይሁን ተያዘለ ፈቃድ በአዲሱ ዓመት 2019 እንደማይቀጥል የሰሜን ኮሪያው መሪ ኪም ጆንግ ፍንጭ ሰጡ። የሚሉት ይገኙበታል።
አመሰግናለሁ አሉላ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
የቀድሞውን የብሔራዊ መረጃና ደህንነት አገልግሎት ዋና ዲሬክተር ጌታቸው አሰፋን እጅ ለመያዝ ከትግራይ ክልል አስተዳደር ጋር እየተነጋገረ መሆኑን የፌዴራሉ ጠቅላይ አቃቤ ሕግ አስታወቀ። ፖሊስ በከባድ የሰብአዊ መብቶች ጥሰቶች ጠርጥሮ የሚፈልጋቸው አቶ ጌታቸው አሰፋ የሚገኙት መቀሌ እንደሆነና የስር ማዝዣ ከወጣባቸውም መሰነባበቱን አቃቤ ሕግ አክሎ አመልክቷል። በሌላም በኩል ሰሞኑን የሚከበረውን የገናን በዓል ምክንያት በማድረግ ከ500 በላይ ለሚሆኑ እስረኞች ይቅርታ መደረጉን ጠቅላይ አቃቤ ሕግ አክሎ አስታውቋል። በዕለቱ አብይ ርዕስ ዝርዝሩን እናቀርባለን።
የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የቀድሞውን የአማራ ክልል ቃል አቀባይ ንጉሡ ጥላሁንን የጽህፈት ቤታቸው የፕሬስ ኃላፊ አድርገው ሾመዋል። አቶ ንጉሡ የሚተኩት ላለፉት 2 ወራት በኃላፊነት ያገለግሉትን ቢለኔ ስዩምን ነው። እስክንድር ፍሬው ተጨማሪ አለው።
ንጉሡ ጥላሁን አዲሱ የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሴክሬታሪ የፕሬስ ኃላፊ ናቸው። ጠቅላይ ሚኒስትር አብይ አህመድ ትናንት ታህሳስ 23 የጻፉት ደብዳቤ ይህንኑ አረጋግጧል። የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ሴክሬታሪ ሆነው የተመደቡ መሆኑን አስታውቃለሁ ይላል ደብዳቤው። በአማራ ክልል በነበራቸው ተመሳሳይ ኃላፊነት ስኬታማ ስራ እንደሰሩ የሚነገርላቸው ሰው ለፌዴራሉም አገልግሎት ታጭተዋል። የአማራ ክልል የኮሙኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሆነው መስራታቸው ብቻ አይደለም፣ ከመገናኛ ብዙሃን ባለሙያዎች ጋር ተግባብተው መስራታቸው፣ ለመረጃም ቅርብ ሆነው መገኘታቸው ተደጋግሞ የሚጠቀስ ተግባራቸው ነው። እናም አዲስ አይደሉም። ስማቸው የተለመደ በርካቶችን የተዋሃደ ሆነው ነው የቆዩት። ይህ አስተዋጽኦአቸው የጀመረው ፖለቲካው ባልተቀየረበት መረጃ ዝግ በነበረበት ወቅት መሆኑ ደግሞ ይበልጥ እንዲጎላ አድርጎታል። ንጉሡ ከህዝብ ግንኙነት ስራቸው በተጨማሪ ፖለቲከኛም ናቸው። የአማራ ክልል ገዢ ፓርቲ አዴፓ የማዕከላዊና የስራ አስፈጻሚ ኮሚቴ አባል ሆነው የሚያገለግሉ የለውጡ አንቀሳቃሽ ተብለው ከሚጠሩ የፓርቲያቸው ቁልፍ ሰዎች እንደ አንዱም ይጠቀሳሉ። የአቶ ንጉሡ ጥላሁንን ሹመትም ሆነ የቢለኔ ስዩምን መነሳት አስመልክቶ እስካሁን ከጠቅላይ ሚኒስትር ጽህፈት ቤት የተሰጠ ይፋ መግለጫ የለም። የጽህፈት ቤቱን ኃላፊ ጨምሮ ከተለያዩ ወገኖች ምላሽ ለማግኘት ያደረግኩት ጥረት አልተሳካም። በአሁኑ ሰዓት ባህር ዳር የሚገኙት አቶ ንጉሡ አዲሱን ኃላፊነታቸውን ሰሞኑን እንደሚረከቡ ግን ምንጮች አመልክተዋል። አቶ ንጉሡ በስፋት ከታወቁበት የአማራ ክልል የመንግስት ኮሙኒኬሽን ጉዳዮች ቢሮ ኃላፊነት በኋላ በምክትል ርዕሰ መስተዳድር ማዕረግ የባህልና ቱሪዝም ቢሮ ኃላፊ ሆነው አገልግለዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን ለዘገባው እናመሰግናለን። የምስራቅ ኢትዮጵያ አጎራባች ክልሎች የአካባቢውን ሰላም ለመጠበቅ በጋራ ለመስራት ተስማምተዋል። የኦሮሚያ፣ የሶማሌ፣ የሐረሪ ክልሎችና የድሬዳዋ አስተዳደር የፖለቲካና የጸጥታ አመራር አካላት ኃላፊዎች እንዲሁም የአገሪቱ መከላከያ ኃይል፣ የምስራቅ እዝና የፌዴራል ፖሊስ ከፍተኛ አዛዦች የተሳተፉበት የአንድ ቀን የውይይት መድረክ ተካሂዷል። የሶማሌና የኦሮሚያ ክልል አመራሮች ተወካዮች በመድረኩ ላይ እርስ በራሳቸው ሲካሰሱም ተስተውለዋል። አድማጮች፣ በዚህም ላይ በመጽሔት ትንታኔ እናቀርባለን።
የሶማሊያ መንግስት ጦር 6 የአልሻባብ ተዋጊዎችን ያለ ፍርድ ሂደት ገድሏል ሲሉ ባለስልጣናትና የመብቶች ተሟጋች ድርጅቶች አመለከቱ። የተገደሉት ሰዎች ጽንፈኛው ቡድን እንዲገደሉ የወሰነባቸውን ግለሰቦች አድኖ የሚያጠፋ ቡድን አባላት የነበሩና ላለፉት 5 ወራትም እስር ላይ የቆዩ ናቸው ሲሉ ፈራ መሐመድ ቱርባ የሚባሉ የጦር አዛዥ ለቪኦኤ ተናግረዋል። የጦር አዛዡ አክለው በሰጡት ቃል ከስድስቱ ሰዎች አንዱ በአንድ የሶማሊያ መንግስት ወታደር ላይ ግድያ ሲፈጽም እጅ ከፍንጅ የተያዘ ሲሆን የቀሩትን 5 አጋሮቹን ማጋለጡንና በመጨረሻ እርምጃ ልንወስድባቸው ችለናል ብለዋል። ግለሰቦቹ ባለፈው እሁድ ከዋና ከተማይቱ ሞቃዲሾ ደቡብ ምዕራብ 300 ኪሎ ሜትር ርቅ ከምትገኘው የባርዴሬ ከተማ በሩምታ ገዳዮች ጥይት ተደብድበው መገደላቸው ተዘግቧል። የሟቾቹ ቤተሰቦች ለአሜሪካ ድምፅ በሰጡት አስተያየት በመንግስት ወታደራዊ ኃይሎች ያለ ፍርድ የተገደሉ ብለዋል።
አድማጮች፣ ዜና የሚተላለፍላችሁ ከአሜሪካ ድምፅ ራዲዮ ጣቢያ ነው። ከዶጎን ጎሳ አባላት መሆናቸው የተጠረጠሩ አዳኞች ትላንት ማዕከላዊ ማሊ የሚገኝ አንድ የፉላኒ ጎሳ አባላት መኖሪያ ቀይ ባደረሱት ጥቃት 37 ሰዎችን መግደላቸውን የመንግስት ባለስልጣናት አስታወቁ። የኮሉንጎን መንደር ባህላዊ መሪ ሙሳ ዲያሎና የቤተሰባቸው አባላት በሙሉ በጥቃቱ ከተገደሉት ውስጥ መሆናቸውን ድንገቱን የተከታተለው አንድ የአይን እማኝ በሰጡት አስተያየት ተናግረዋል። በርካታ ሰዎች ላይ የመቁሰል አደጋ መድረሱንና ቁጥራቸው የበዛ የመኖሪያ ቤቶችም በእሳት መጋየታቸው ተዘግበዋል። የመንግስት ባለስልጣናት በመሬት ይገባኛልና በውሃ ምንጭ ባለቤትነት ውዝግብ ሳቢያ በሁለቱ ጎሳዎች መካከል ላለውና ረዥም ጊዜ ለዘለቀው ግጭት መቋጫ ለማበጀት ተዋጊ ሚሊሻዎችን ትጥቅ ለማስፈታት ጥረት ይዘዋል። ይህ በእንዲህ እንዳለ የተባበሩት መንግስታት ድርጅት ባወጣው መግለጫ ከትላንት በስቲያ በተገባደደው የአውሮፓውያኑ 2018 በግጭቶቹ ሳቢያ የተገደሉት ሰዎች ቁጥር ከ500 በላይ መድረሱንም ይፋ አድርጓል።
ባለፈው ዓመት በዩናይትድ ስቴትስና በሀገራቸው መካከል ተጀምሮ የነበረው ይሁንታ ያዘለ ፈቃድ በአዲሱ 2019 ዓ.ም ላይቀጥል እንደሚችል የሰሜን ኮሪያው መሪ ኪም ጆንግ ኡን ፍንጭ ሰጡ። ፕሬዚደንት ኡን በትናንትናው ዕለት ባሰሙት የአዲስ ዓመት መግቢያ ንግግራቸው ከፕሬዚደንት ትራምፕ ጋር ንግግር ለማድረግ ፈቃደኛ እንደሚሆኑ፣ ነገር ግን በሀገራቸው ላይ የተጣለው ማዕቀብ በቅድሚያ መነሳት እንዳለበት አሳስበዋል። ዩናይትድ ስቴትስ ለዓለም የገባችውን ቃል መጠበቅ ከተሳናትና በሕዝባዊ ዲሞክራሲያዊት ሪፐብሊክ የኮሪያ ሪፐብሊክ ላይ የምታደርገውን ግፊትና ማዕቀብ እንዲቀጥል የምታደርግ ከሆነ የሀገራችንን ሉዓላዊነት ለማስከበርና ጥቅማችንን ለማስጠበቅ ሌሎች አዳዲስ አማራጮችን ለመፈተሽ እንገደዳለን ሲሉ ኪም አስጠንቅቀዋል። የአዲሱ ዓመት ንግግራቸው በአመዛኙ ሊንኮታኮት በተቃረበው የሰሜን ኮሪያ ምጣኔ ሀብት ይዞታና ሀገሪቱ ከሌሎች አገሮች ጋር የምታደርገው መናገድ አሁን ባለው እጅግ ውሱንነት ከቀጠለ ፈጽሞ ሊሆን የማይችል ቢባልም የዜጎቻቸውን ሕይወት ለማሻሻል አለኝ ባሉት ፍላጎት ዙሪያ ያተኮረ ነበር ተብሏል።
የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ በዩናይት ስቴትስ ድንበር ጉዳይ ለመነጋገር በምክር ቤት የሁለቱን ፓርቲ ወኪሎች ወደ ዋይት ሀውስ ጋብዘዋል። በከፊል የተዘጋው የዩናይት ስቴትስ መንግስት መስሪያ ቤቶች በሚከፈቱበት ሁኔታ ላይም ከአንዳች ስምምነት ላይ ለመድረስ ዝግጁ መሆናቸውን ነው በትላንቱ ንግግራቸው ያስታወቁት። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ኸርትዝ በ25 ሜትር ባንድ በ1240 ኪሎ ኸርትዝ በ31 ሜትር ባንድ በ9485 ኪሎ ኸርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁ የረቡዕ ታህሳስ 24 2011 ዓመተ ምህረት ምሽት ፕሮግራም ነው።
ስለ ኢህአዴግ መኖርና አለመኖር
ብሔራዊ ድርጅቶቻችን በመካከላቸውም የዲሞክራሲያዊ ግንኙነት እየተዳከመ ነው። መልካም አስተዳደር ጎድለዋል። ስርዓት ባለው መንገድ ይሄ በፍጥነት በጥልቀት እንድታደስ ነው። ሌላው በህገ መንግስቱ አካባቢ ፍትህ፣ ሰብአዊ መብት ጉዳይ ይህም ስርዓት ባለው መንገድ ተራግፈናል ወይ? ይሄ በፍጥነትና በጥልቀት እናስወግድ ተብሎ ፕሮግራም ተይዘ ነበር። ለዚህ ነው ተዳክመዋል ያልኩት።
ነባሩ የህወሓትና የኢህአደግ አባል አቶ ስብሃት ነጋ ናቸው። የኢህአደግ ቃል አቀባይ ደግሞ ምላሽ አላቸው።
ከሰባት ስምንት ወራት በፊት በጥልቅ ታድሶ በጣም ፈጣን የሆነ የለውጥ ፍራአቶችን ዘርግተን ለውጦችን ማምጣት አለብን የሚል በጥልቅ ታድሶ በደንብ ተቀምጧል። ከዛ ተነስቶ የተዳከመውን ኢህአዴግ ወይም የነበረውን ችግር በለውጥ አመራሩ እንዲፈታ አቅጣጫ አስቀምጦ በመግባባት መድረኩ ተጠናቋል።
አቶ ሳዳት ነሻ ይባላሉ። በዲሞክራሲ በተግባር ይዘናቸዋል።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
የቀድሞውን የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር ጌታቸው አሰፋን እጅ ለመያዝ ከትግራይ ክልል አስተዳደር ጋር እየተነጋገረ መሆኑን ፌዴራል ጠቅላይ አቃቤ ሕግ አስታወቀ። ፖሊስ በከባድ የሰብአዊ መብቶች ጥሰቶች ጠርጥሮ የሚፈልጋቸው አቶ ጌታቸው አሰፋ የሚገኙት መቀሌ እንደሆነና የስር ማዘዣ ከወጣባቸውም መሰነባበቱን አቃቤ ሕግ አክሎ አመልክቷል። በሌላም በኩል ሰሞኑን የሚከበረውን የገናን በዓል ምክንያት በማድረግ ከ500 በላይ ለሚሆኑ እስረኞች ይቅርታ መደረጉን ጠቅላይ አቃቤ ሕግ አክሎ አስታውቋል። እስክንድር ፍሬው በአቃቤ ሕጉ መግለጫ ላይ ተገኝቶ ነበር።
የኢትዮጵያ ፌዴራል መንግስትና የትግራይ ክልል መንግስት በጌታቸው አሰፋ ጉዳይ ማዶ ለማዶ ከትናንት ጀምሮ እየወጡ ያሉ መረጃዎች አመለከቱት ይሄንን ነው። የቀድሞው የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር ጌታቸው አሰፋ በቁጥጥር ስር እንዲውሉ ከትግራይ ክልል መንግስት ጋር እየተካሄደ ያለው ንግግር እስካሁን አለመጠናቀቁን ነው ጠቅላይ አቃቤ ሕግ ያስታወቀው። በከባድ የሰብአዊ መብት ጥሰት የተጠረጠሩ ከፍተኛ የደህንነት ባለስልጣናት በቁጥጥር ስር ከዋሉ ከሳምንታት በኋላ እነሆ የአቶ ጌታቸው ጉዳይ ጎላ ብሎ መነገር ጀምሯል። የመስሪያ ቤታቸውን የአምስት ወራት ያፈጻጸም ሪፖርት ለማቅረብ ትናንት በፓርላማ የተገኙት ጠቅላይ አቃቤ ሕግ ብርሃኑ ጸጋዬ ከአባላት ለተነሳ ጥያቄ ምላሽ ሲሰጡ ጉዳዩን ግልጽ አድርገዋል። በከባድ የሰብአዊ መብት ጥሰት ተጠርጥረው የሚፈለጉትን አቶ ጌታቸው አሰፋን እስካሁን በቁጥጥር ስር መዋል አልመቻላቸውን ነው ጠቅላይ አቃቤ ሕጉ ያመለከቱት። በትግራይ ክልል መቀሌ እንደሚገኙ ግን ተናግረዋል። ዛሬ ለጋዜጠኞች መግለጫ የሰጡት የጠቅላይ አቃቤ ሕግ የህዝብ ግንኙነትና ኮሚኒኬሽን ዳይሬክተር ዝናቡ ቱኑም የኚህ ተጠርጣሪ ጉዳይ የሚገኝበትን ሁኔታ አብራርተዋል።
የመረጃ ደህንነት ዋና ኃላፊ የነበሩት አቶ ጌታቸው አሰፋ በትግራይ ክልል መቀሌ እንደሚገኙ በግልጽ ጠቅላይ አቃቤ ሕጉም አንስቷል። ስለዚህ በወንጀል ተጠርጥሮ ጉዳያቸው በህግ ፊት እንዲታይ የእስር ትእዛዝ የወጣባቸው ግለሰብ እንደሆኑ ለማረጋገጥ ችለናል። ያገኘነው መረጃም እሱ ነው። በሌላ በኩል እነዚህ አካላት ለምንድን ነው መያዝ ያልተቻለው የሚል ጠቅላይ አቃቤ ሕጉም በዝርዝር ያስቀመጧቸው ምክንያቶች አሉ። በእኛ ደረጃም ያየነው አንደኛው ምክንያት አንዱ የተፈጸመው ወንጀል ውስብስብ ከመሆኑ ጋር ተያይዞ እነዚህን ወንጀሎች ድርጊቶችን ለማጣራት የወሰዳቸው የራሱ ጊዜ አለው። በሌላ በኩል ደግሞ የከፍተኛ መንግስት የስራ አመራር ኃላፊዎችን ከመሆናቸው ጋር ተያይዞ አሉታዊ ተጽዕኖ ማሳረፉ አይቀርም። ይህን መነሻ አድርገን እነዚህ አካላት የት እንዳሉ ለማረጋገጥ ሰፊ ጥረት ሲደረግ የነበረበት ሁኔታ አለው።
አቶ ጌታቸውንም ሆነ ሌሎች ተጠርጣሪዎችን ለህግ ለማቅረብ የሚደረገው ጥረት እንደሚቀጥልም አቶ ዝናቡ ተናግረዋል።
ህዝብ ውስጥ መደበቅ አይቻልም። በየትኛውም የሀገራችን ህዝቦች የህግ በላይነትን የትኞቹም ህዝቦቻችን የህግ በላይነትን ለማረጋገጥ የከፈሉት መስዋዕትነት በተለይ የትግራይ ክልል ህዝብ የከፈለው መስዋዕትነት ቀላል አይደለም። የህግ በላይነትን ለማምጣት ይህን የኃይል መስዋዕትነት የሚከፍል ህዝብ በወንጀል የሚጠረጠሩ ግለሰቦችን ደግሞ በጉያው ስር አስቀምጦ ይቆያል የሚል ደግሞ እኛ እምነት የለንም። በእርግጥም በቅርቡ እነዚህ አካላት በህግ ፊት ቆሞ የህግ ውሳኔ የሚያገኙበት ፍርድ ቤት ብቻ እና ፍርድ ቤት ብቻ የሚወስንበት እድል ይኖራል ብለን እየሰራን ያለንበት ሁኔታ ነው አለ። እነዚህን አካላትን ለመያዝ ትላንትም ክቡር ጠቅላይ አቃቤ ሕጉ እንደገለጹት የበርካታ የሰው ህይወት መጥፋት አያስፈልግም። ያን ሳናደርግ በጥንቃቄ በጋራ በመመካከር በክልል መስተዳደሮቹ ጋር በጋራ በመስራት ተጠርጣሪዎቹ ጉዳዮቻቸውን በህግ ብቻ የሚዳኙበት ስርዓት እንፈጥራለን ብለን እየሰራን ያለንበት ሁኔታ ነው አለው። በአጠቃላይ በቀጣዩም ቢሆን ማንም በዚህ ሀገር ላይ የፖለቲካ ስልጣን ስላለ ብቻ ወይንም ደግሞ ሀብታም ስለሆነ ብቻ ወይንም ደግሞ የሆነ የህዝብ ተገናለኝ በሚል ብቻ በህዝብ ውስጥ እየተወሸቀ የሚሄድበት አሰራርም ሂደትም ሁኔታ ይኖራል የሚል እምነት የለንም።
የኢትዮጵያ መንግስት በአቶ ጌታቸው አሰፋ ላይ የስር ማዘዣ ማውጣቱን ተፈላጊም መሆናቸውን በግልጽ ሲያስታውቅ የመጀመሪያው ነው። ከሳምንታት በፊት በቁጥጥር ስር በዋሉት ምክትላቸው አቶ ያሬድ ዘሪሁን የፍርድ ሂደት ወቅት ስማቸው ቢጠቀስም እንደዚህ እንደሆኑ ይፋ መግለጫ ተሰጥቶበት አያውቅም። የፌደራል ጠቅላይ አቃቤ ሕግ ቃል አቀባይ ግን አቶ ጌታቸው እንደሚፈልጉ ከመጀመሪያውም ግልጽ ነበር ይላሉ።
አንደኛ የወንጀል ድርጊት ውስጥ ተሳታፊ መሆናቸውን መጠርጠር ከተጀመረበት ጊዜና በጥናታችንም ካገኘ ነው ጀምሮ እንደሚፈልጉ በተደጋጋሚም ሲገለጽ የነበረበት ሁኔታ ነው አለ። እንደሚጠረጠርና በአንዳንድ የወንጀል ድርጊቶች ላይ እጃቸው እንዳለ በተደጋጋሚ ሲገለጽ የነበረበት ሁኔታ ነው አለ።
ስለዚህ የእስር ማዘዣው ከወጣ ቆይቷል።
እኛ ጥናቱን ከጨረስን ጊዜ በኋላና በተለይ የሚጠየቁት አካላት በሕግ እንዲጠየቁና በሕግ አግባብ ጉዳያቸውን እንዲከታተሉ ማድረግ ከጀመርንበት ጊዜ ጀምሮ እሳቸውም እዛ ውስጥ እንዳሉ ለማረጋገጥ ችለን
እንግዲህ ትናንትናም በሕዝብ ተወካዮች ምክር ቤት ለጠቅላይ አቃቤ ሕግ ብርሃኑ ጸጋዬ የተነሳ ጥያቄ ነው። ምንድን ነው ችግሩ? ከትግራይ ክልል እሳቸውን አንሰጥም የሚል ተቃውሞ አለ። ምንድን ነው ያለው?
አንደኛ በዚህ ዘርፍ ላይ ያሉት አካላት ከፍተኛ መንግስት ማዕቀፍ ውስጥ ያሉ ናቸው። ስለዚህ ባላቸው የአመራር ደረጃም ቶሎ ብሎ ማግኘትም በራሱ ጊዜ ይወስዳል። በሌላ በኩል ያሉበትን ሁኔታ ማወቅ ደግሞ ራሱን የቻለ ጥናት ፈለግ ነበር። እነሱን ከጨረሱ በኋላ ነው ወደ ማወቅ ደረጃ ድረስ ነው እና ከክልሎቹም ጋር ክልል መስተዳደሮቹም ጋር እየተነጋገርን ያለንበት ሁኔታ ነው አለ። ትላንትም ጠቅላይ አቃቤ ሕጉ እንደገለጹት ክልል መስተዳደሮቹም እንደዚሁ በጋራ ትብብር ምክንያቱም አንድ ሀገር ነው አለችን። ስለዚህ ማንም ሰው ወንጀል ሰርቶ የትም መሆን አይችልም። በእርግጠኝነት ህዝባችንም ይህን አይቀበልም። የህግ በላይነትን ለማረጋገጥ ሰፊ ትግል ሲያደርግ የነበረው ህዝብ ነው። ስለዚህ ከእነዚያ መዋቅሮች ጋር የበለጠ ተነጋግረን ጉዳያቸውንም ጭምር በህግ ፊት ሆኖ እንዲከታተሉ የማድረግ ስራ ይሰራል።
ዛሬ በጠቅላይ አቃቤ ሕግ ጽህፈት ቤት የተሰጠው መግለጫ በልዩ ልዩ ጉዳዮች ላይ ያተኮረ ነው። ከ500 በላይ የሚሆኑ የህግ ታራሚዎች በይቅርታ እንዲፈቱ የተወሰነውን ውሳኔ የተመለከተው እዚህ ላይ ይጠቀሳል። የጠቅላይ አቃቤ ሕግ የይቅርታና ምህረት ቦርድ ጽህፈት ቤት ኃላፊ ዘለቀ ዳላሉ ይቅርታው ምን አይነት ታራሚዎችን እንዳካተተ አስረድተዋል።
በወቅቱ 1/3 ሞልቷቸው ወይንም ይቅርታ ለመጠየቅ የሚያስችለው መስፈርት አሟልተው ያቀረቡ አጠቃላይ 538 የሚያሉ የፌዴራል ታራሚዎች በክልሎችም ታስሮ ያሉት ግን በፌዴራል ፍርድ ቤቶች ውሳኔ የተሰጠባቸው ጉዳያቸው የፌዴራል የሆኑ 538 ታራሚዎች የገናን በዓል ምክንያት በማድረግ በይቅርታ እንዲፈቱ የተደረገበት ሁኔታ አለ። ከዚህ ይቅርታ ጋር ልዩ የሚያደርገው አንድ ነገር ምንድን ነው? ከ26 በላይ የሚሆኑ ከአንድና ከዛ በላይ የሆኑ ህጻናትን ይዞ ማረሚያ ቤት የሚገኙ ሴቶች የዚህ ይቅርታ ተጠቃሚ እንዲሆኑ ተደርጓል። በተለያዩ ወንጀሎች የተከሰሱ ነገር ግን ህጻናትን ይዞ ማረሚያ ቤት የሚገኙ የህጻናቶችን መብት ከማስጠበቅ አንጻር ቦርዱ በልዩ ሁኔታ አይተው ከ26 በላይ የሚሆኑ በማረሚያ ቤት ውስጥ የሚገኙ ሴቶች ከህፃናት ጋር አብሮ የታሰሩ ሴቶች የዚህ ይቅርታ ተጠቃሚ እንዲሆኑ የተደረገበት ሁኔታ ነው ያለው። በሌላ በኩል ደግሞ እድሜያቸው የገፋ ለማረም ማነጹ ስራ አስቸጋሪ ሁኔታ ፈጥሯል በሚል ማረሚያ ቤቱ በልዩ ሁኔታ ያቀረባቸው እድሜያቸው የገፋ ከ60 ዓመት በላይ የሆኑ ሰዎችም የዚህ ይቅርታ ተጠቃሚ እንዲሆኑ የተደረገበት ሁኔታ አለ። በሌላ በኩል ደግሞ በህመም ምክንያት በማረሚያ ቤት ቆይታ ጊዜ ለማረም ማነጹ ስራ አስቸጋሪ ሁኔታ ፈጥሯል ተብሎ የሚታሰቡ በቦርድ የተረጋገጠ የሕክምና ማስረጃ ያላቸው ሰዎችም በዚህ ይቅርታ እንዲካተቱ የተደረገበት ሁኔታ ነው ያለው።
የፊታችን ሰኞ የሚከበረውን የገና በዓል ምክንያት በማድረግ ይቅርታ የተደረገላቸው ታራሚዎች ከአርብ ጀምሮ እንደሚፈቱም ጠቅላይ አቃቤ ሕግ አስታውቋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን ለዘገባው እናመሰግናለን። ከአሜሪካ ድምፅ መጽሔት ነው አድማጮች እየሰማችሁት ወይም የተከታተላችሁት ያላችሁት። የሰማችሁትም የዕለቱን አብይ ዘገባ ነበር። የትንታኔው መጽሔት ይቀጥላል።
ተፈጥሮን ስለምንረብሽ ሰላማችንን አጥተናል። የኢትዮጵያ የሰላም ሚኒስትር ሙፈሪያት ካሚል ናቸው ይህንን ያሉት። ሚኒስትሯ ይህንን የተናገሩት ሐዋሳ ላይ በተካሄደው የወጣቶች የሰላምና አገር ግንባታ ጉባኤ ላይ ነው። የወጣቱን ጥያቄ በማፈንና የተለያዩ አስተሳሰቦች በነጻነት እንዳይንሸራሸሩ በማገድ የትም አንደርስም ብለዋል። ለዚህም ካለፈው ጉዟችን አረጋግጠናል ይህን ሲሉ የክልሉ ፕሬዚደንት አሳስበዋል። ዮናታን ዘብዴዎስ ተጨማሪ አለው ከሐዋሳ።
በክልሉ ርዕሰ መስተዳድር ቢሮ የዲሞክራሲ ተቋማትና የምሁራን ዘርፍ ክትትልና የርዕሰ መስተዳድሩ አማካሪ ረዳት ፕሮፌሰር አንተነ መሉ እንዳሉት የአገር ግንባታ ስራ በአንድ አገር ውስጥ የተራዘመ ጊዜ ሊወስድ የሚችል የሁሉንም ዜጎች አስተዋጽኦ የሚሻ በተለይም የወጣቶችን ተሳትፎ በእጅጉ የሚፈልግ ሂደት ነው። ያለ ብሔራዊ ማንነት የአገር ግንባታ ሂደት ስኬታማ ማድረግ እንደማይቻልም ተናግሯል። እሳቸው እንዳሉት በአንድ አገር ውስጥ የተለያዩና ወጥ የሆኑ ማንነቶች ሊኖሩ ይችላሉ። ኢትዮጵያ ደግሞ በታሪክ አጋጣሚ የተለያዩና በብዝሃነት የታጀበ ማንነት ያላት አገር ነች። በመሆኑም ኢትዮጵያን እንደ አገር ለመገንባት የጋራ ወይም ብሔራዊ ማንነትን ማጎልበት አለብን ብሏል።
የአገር ግንባታ ላይ በአብዛኛው ሊመጣ የሚችለው ጉዳይ መስተካከል አለበት ተብሎ ስራ እየተሰራ ያለው እንቅስቃሴም እየተደረገ ያለው የጋራ የሆነው ማንነታችን ላይ በጣም የኮሰመነ አነስተኛ የሆነ ሁኔታ ነው ያለው። ስለዚህ ያንን ሊያሻሽል በሚችል መልኩ ወደ ብሔራዊ ማንነት በአካባቢ ማንነት የተገፋ የተሳበ ነገር ስለነበር ይህንን በማስተካከል የጋራ ማንነት በሚለው ሼርድ አይደንቲቲ በሚለው ላይ ቦታ ሰጥተን ልንሄድ ይገባል።
ባለፉት 210 አመታት ፖለቲካዊ አካሄዳችን የጋራ ማንነትን ከማጠናከር ረገድ የራሱ የሆነ ውስንነቶች የነበሩበት መሆናቸውን ተናግረው የእርምት እርምጃ መውሰድ አለብን ብሏል። በተጨማሪም በማህበራዊ በፖለቲካውና ኢኮኖሚያዊ ጉዳዮች ላይ እኩል ተጠቃሚ አለመሆንና ለልማታዊ ጥያቄዎች ምላሽ አለመሰጠት ብሔራዊ ማንነታችን እንዲቀጭጭ አድርጓል ነው ያሉት።
የሄድንበት የፖለቲካል አካሄድ አካባቢ ማንነት ጎልቶ የወጣበት ወደ ብሔራዊ ማንነት ብዙ የፖለቲካል እንቅስቃሴዎቻችን ወደዛ ያዘመሙ ናቸው። አሁንም ከዛ ወጥተናል ማለት አይደለም። አሁንም ያሉ እንቅስቃሴዎች ከዛ እንዳልወጣን የሚያሳዩ ናቸው። ወደዛ ደረጃም ወደ ጦዘ መልኩ ይሄዱ ያሉበት ሁኔታ ነው ያለው። ስለዚህ ይሄንን በማስተካከል የተሻለ የአገር ግንባታ ማስተካከል አለብን። ይህንን ማናሻሽለው ከሆነ ደግሞ የባሰ ችግር ውስጥ ነው የምንገባው።
ሰላምና የአገር ግንባታ ሂደት ተነጣጥሎ የማይታዩ የአንድ ገጽ ሁለት ፈርጅ ናቸው ብሏል።
ሰላምና አገር ግንባታ ተለያይቶ የሚሄዱ ጉዳዮች አይደሉም። የአገር ግንባታ ባለበት አንዱ ኤሌመንት አንዱ ጉዳይ የስቴት ህግን የማስከበር ጉዳይ ነው። ህግን የማስከበር ጉዳይ ላይ ደግሞ የሰላምና የጸጥታ ጉዳይ አለ። የሰላምና የጸጥታ ጉዳይ ወጣቱ ባለቤት ነው። በዛ ላይ መሳተፍ አለበት። ስለዚህ ሀገር ግንባታ ሰላም ሲኖር ነው። ሰላም ከሌለ የምንለው ኢንቴግሬሽን የኢንፍራስትራክቸሮች ጉዳይ የሀገር ግንባታ ላይ ያፋጥኑ የሚችሉ ኢንስትሩመንቶች ወይም መሳሪያዎች ናቸው። እነዚህ መሳሪያዎች ውጤታማ ሊሆኑ አይችሉም። ሀገር ልትገነባ የምችለው ሰላም ሲኖር ነው። የተሻሉ ስራዎችን መስራት የምንችለው ነው። ስለዚህ ሁለቱ ሰላምና የሀገር ግንባታ ሊራራቁ የሚችሉ ጉዳዮች አሉ። አንዱ ያለ አንዱ አይቆም።
የጉባኤው ተሳታፊ ወጣት ታሪኩ ለማ እንዳለው ወጣቶች በአገር ግንባታ ሂደት ውስጥ ሁለንተናዊ ድርሻ አላቸው። አሁን መጥቷል የተባለ ያለውም ለውጥ የመጣው በወጣቶች ከፍተኛ ትግል መሆኑን ተናግሯል። ወጣቱ በአገር ግንባታና እድገት ውስጥ ዋልታ ነው ብዬ አምናለሁ የሚለው ወጣት ታሪኩ ለውጡ ሊቀጥልም ሆነ በጽኑ መሰረት ላይ ሊቆም የሚችለው ወጣቶችን የሚያሳትፍ ከሆነ ነው ብሏል። ባለፉት 27 ዓመታት መንግስት እነዚህን ጉዳዮች ባለመገንዘቡና ሁሉንም ጥያቄዎች እኔ መልሳቸዋለሁ ብሎ ማሰቡ ችግር ፈጥሯል ነው ያለው ወጣት ታሪኩ።
ራሱን የቻለ ፖሊሲ ችግር ያለ፣ ራሱን የቻለ ቀደም ሲል የተሰራው የኒዮሊበራሎች አጀንዳ አለ። በሀገሪቷ ውስጥ ከርሞ የነበሩ የልማት ጥያቄዎች አሉ። ሌላው ግን ያልተመለሰው ብዬ ማስበው መንግስት እንደ መንግስት መመለስ ማይችለው ነገር ግን ህገ መንግስቱ ብቻ የሚመልሳቸው ጥያቄዎች አሉ። እነዛን ለህገ መንግስቱ ያለመተው ጉዳዮች አሉ። መንግስት ፖለቲካዊ ምላሽ የሚሰጣቸው አሉ፣ ኢኮኖሚያዊ ጥያቄዎች የሚሰጣቸው አሉ። ሌላው ደግሞ ራሱ ህገ መንግስቱ የሚመልሳቸው ጥያቄዎች አሉ። እነዚህን በየፈርጁ ያለማስቀመጥ ችግር አለ። እነዚህ ችግሮች የተከማቸ የህዝብ ብሶትና አመፅ፣ መጠራጠርና እንደዚሁም ደግሞ አንስተብል የሆኑ ኮንዲሽኖች እንዲኖሩ ነው ያደረገውና
መንግስት የወጣቶችን ጥያቄ ተቀብሎ እንደ ጥሩ አጋጣሚ በመጠቀም አሳታፊ ስራዎችን መስራት እንዳለበትም ተናግሯል።
አሁን ያለው በየአካባቢው የሚነሳው የወጣቶች ፍላጎቶች ወይም የወጣቶች ጥያቄዎች በጠቅላላ ሄደው መንጋ ፍትህ የምንለው የሞብ ጀስቲስ አክቲቪቲዎችን በየአካባቢው ላይ እንዲነሳሱ ያደርጋል ማለት ነው። ራሳቸው ፍትህ የማስከበር ራሳቸው መንግስት የማቋቋም ራሳቸው ፈላጭ ቆራጭ የሚሆኑ ወጣቶች በየአካባቢው በቡርጃ መልክ እንዲነሱ ነው የሚያደርገው። ስለዚህ መንግስት በአፋጣኝ አሁን ያለውን የለውጥ ፍላጎት ወጣቶችን እነሱን የመፍትሄ አካል ባደረገ መልኩ የመፍታት ውዴታ ግዴታ አለበት።
ከስልጤ ዞን የተሳተፈው ወጣት አብደልፈታ ላሌ የአገር ግንባታ ሂደትን በማፋጠን ኢትዮጵያን የተሻለ ሀገር ለማድረግ ዜጎች የየራሳቸውን ኃላፊነት መወጣት አለባቸው ብሏል።
እኔ ለሰላም መቅረብ አለብኝ፣ መቆም አለብኝ፣ ዘብ መቆም አለብኝ። ዘብ መቆም ማለት በንግግር ብቻ ሳይሆን በተግባር መገለጽ አለበት። እያንዳንዱ ሰው ለሰላም መቅረብ አለበት። ለሰላም ሲቀርብ ደግሞ ሀገራዊ ለውጡ ማስቀጠል የሚቻልበት። አሁን ያለንበት ነገር በዚህ ደረጃ የሚቀጥል ከሆነ ሌላ አደጋ ሀገሪቷ የሚከተላት ነገር ያው የምናያቸው ሌሎች ሀገሮች እንደምናያቸው ነገሮች እንደሚከሰት ጥርጥር የለኝም።
ማንኛውም ሰው ጥያቄውን በነጻነትና ሰላማዊ በሆነ መንገድ ማቅረብ የሚቻልበት ሁኔታ ስለተመቻቸ ከስሜታዊነት በመውጣት በአመንኪዮ ተደግፎ ማቅረብ አለባቸው ብሏል ወጣት አብደልፈታ።
ዛሬ የምናፈርሰው ዛሬ የምናቃጥለው ንብረት ማንንም አይደለም የሚጎዳው፣ ራሳችን ንብረት ነው እያቃጠልን ያለ ነው። ያንን ሀገራዊ አስተሳሰብ ሳንይዝ ዝም ብለን ክብሪት የምንጭረው ነገ በእኛው በራሳችን በጀት ነው ያ የሚከናወነው። ይህንን መገንዘብ መቻል አለብን። ቢያንስ አንድ እናት ልጇ ሲሞት የኔ እናት ስታለክስ ጎረቤት የሚስቅ ሆነ ይሄ በጣም የኢትዮጵያዊነት መገለጫ አይደለም? ከሌላው ህዝብ የሚለየን ኢትዮጵያዊነት መተሳሰብና አንድነታችን ነው። በዛው ልክ ስናሰፋ ነው አንድ ዋጋ ከፈልን ምንለው። ያ በሌለበት ግን ሰላም ይመጣል ብሎ መጠበቅ ዘበት ነው።
የክልሉ ሴቶች ህፃናትና ወጣቶች ጉዳይ ቢሮ ኃላፊ ወይዘሮ አስተር ከፍታ በበኩላቸው ሰላም ማጣታችን ጎኖች እንድንተያይና እንድንቃቃር አድርገናል ብሏል። በመሆኑም ይህ መድረክ ሰላማችንን ለማስፈን ቃል ገብተን ወደ ተግባር የምንገባበት ነው ያሉት መንግስት የወጣቶችን ስራ አጥነት ችግር ለመፍታት በከተማው ሆነ በገጠር ያለመታከት እንደሚሰራ ገልጸው፣ ግን ወጣቶች ያሉባቸውን ጥያቄዎች በሰለጠነ መንገድ ብቻ እንዲያቀርቡ ጠይቋል።
መንግስት ያለበትን ውስንነትን በመቅረፍና በማሻሻል የወጣቱ ጥያቄዎች ሰላማዊ በሆነ መንገድ በየደረጃው መልስ ሊሰጥ ይገባል። ወጣቱ ጥያቄውን ሰላማዊ እና አግባብ በሆነ መንገድ ማቅረብ ይጠበቅበታል። በሀገራችን በተለያዩ ወቅቶች የተለያዩ ችግሮች መልካቸውን እየቀየሩ በመነሳታቸው በተለይም በማህበራዊ ሚዲያዎች ላይ ተአማንነት የሌላቸው ጉዳዮች በመንዛት በርካታ ክሳራዎች ደርሰውናል። የወጣቱም ተጋላጭነት ከፍተኛ በመሆኑ በማህበራዊ ሚዲያ የሚለቀቁ መረጃዎችን እውነተኛ መሆናቸውን መለየት ያስፈልጋል።
በክልላዊ የሰላምና አገር ግንባታ ኮንፈረንስ ላይ ከሁሉም የክልሉ አካባቢዎች የመጡ ወጣቶች የተሳተፉ ሲሆን የኢትዮጵያ የፍትህ ስርዓቶች ማዕከል የጥናትና ምርምር ዳይሬክተር አብደልፈታህ አብደላ አነቃቂ ንግግር አድርጓል። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ሐዋሳም።
ዮናታን ዘብድዮስን ከሐዋሳ ላጠናቀረው ዘገባ እናመሰግናለን። ተከታዩ ደግሞ ወደ ምስራቅ ኢትዮጵያ ይወስደናል። የምስራቅ ኢትዮጵያ አጎራባች ክልሎች የአካባቢውን ሰላም ለመጠበቅ በጋራ ለመስራት ተስማምተዋል። የኦሮሚያ፣ የሶማሌ፣ የሐረሪ ክልሎችና የድሬዳዋ አስተዳደር የፖለቲካና የጸጥታ አመራር አካላት ኃላፊዎች እንዲሁም የሀገሪቱ የመከላከያ ኃይል፣ የምስራቅ እዝና የፌዴራል ፖሊስ ከፍተኛ አዛዦች የተሳተፉበት የአንድ ቀን የውይይት መድረክ ተካሂዷል። የሶማሌና የኦሮሚያ ክልል አመራሮች ተወካዮች በመድረኩ ላይ እርስ በርሳቸው ሲካሰሱም ተስተውለዋል ይለናል የድሬዳዋ ዘጋቢያችን አዲስ ቸኮል ነው ያጠናቀረው። እንሆ
የምስራቅ እዝ አዛዥ ጄኔራል ዘውዱ በላይ፣ የድሬዳዋ አስተዳደር ከንቲባ አቶ ኢብራሂም ኡስማን እንዲሁም የምስራቅ ሐረርጌና የሶማሌ ክልል አመራሮች በጋራ በመሩት መድረክ ላይ የምስራቅ እዝ ዘመቻ መምሪያ ኃላፊ የሆኑት ኮሎኔል መንገሻ ፋንታው በአካባቢው አሉ ያሏቸውን ቁልፍ ችግሮች ዘርዝረዋል።
አጠቃላይ አሁን በቀጠና ያለው የጸጥታ ሁኔታ ምን ይመስላል ስንል የህግ የበላይነትን ለማረጋገጥ መንግስት፣ ህዝብ፣ መስተዳድርና የጸጥታ አካላት ተቀናጅተው ለመስራት ወቅታዊ የጋራ እቅድ አውጥተው የስራ ከተጀመረ ቆይቷል። ከውጤቱም አንጻር ሲለካ ግን በሚፈለገው ርቀት እየሄደ ባለመሆኑ ለዚህ ማሳያ በኦሮሚያ ክልል ምስራቅ ሐረርጌ በጭናክሰን፣ በባብሌ፣ በመዩ ሙልቄ፣ ቆምቢ፣ ቦሮጉቱ፣ ሜታ፣ ሚዳጋ ቶላ ወረዳዎች እንዲሁም በኢትዮጵያ ሶማሌ ክልል በፋፈም ዞን ቱሉ ጉሌድ ደንደማት፣ በኤረር ዞን ርቄ፣ በሲቲ ወረዳዎች በወሰን በጎሳ ግጭት በገረና በጃርሶ እንዲሁም በባብሌ ወረዳ በአሁኛ ጎሳዎች ተደጋጋሚ የሚከሰቱ ግጭቶች አሁን መልኩን እየቀየረ ይገኛል። በምዕራብ ሐረርጌ ሙሶ፣ ቦርደዴ፣ ጎባ ወረዳዎችና በኢትዮጵያ ሶማሌ ክልል በሲቲ ዞን ሀርዲ፣ ሙሉና ቢኬ ወረዳዎች በተመሳሳይ ግጭት የሚታይባቸው ቦታዎች ናቸው። በአፋር ክልል ዞን ሶስት ገዋሚ ወረዳ እንዲፎና ገዳማይቱ በኢሳና በአፋር ጎሳዎች መካከል እየተደረገ ያለው ግጭት የትራንስፖርት ፍሰቱ ላይ አሉታዊ ተጽዕኖ እያስከተለ ይገኛል። በሐረሪ ክልል በፋኖና በቀሮዎች መካከል በተደጋጋሚ በህገወጥ በተደራጀ ቡድኖች ግጭት እየተከሰተ የሚገኝ ሲሆን በሰላማዊ ነዋሪ ህብረተሰብ ላይ ስጋት እያሳደረ ይገኛል። በድሬዳዋ መስተዳደር በመልካ ጀብዱ፣ በጀልደስታ ክላስተር፣ በገርባ አኖ ቀበሌና በጃርሶ ወረዳ ኦዳ ሙዳ እና ለጋማ ቀበሌዎች መካከል በኦሮሚያና በሶማሌ ጎሳዎች መካከል በሚፈጠሩ ግጭቶች በሰው ህይወትና ንብረት ላይ ጉዳት እያደረሰ ይገኛል።
መነሻዎች የወሰን ይገባኛል፣ የግጦሽ መሬትና ውሃ ጥረት፣ ኮንትሮባንድና ድብቅ የፖለቲካ አጀንዳ ያላቸው አካላት የህግ የበላይነት እንዳይረጋገጥ የሚያሳድሩ ተጽዕኖ ነው ብለዋል። ኮረኔሉ አክለውም በእነኚህ ችግሮች የተነሳ በምስራቅ ኢትዮጵያ ልዩ ልዩ ችግሮች ማጋጠማቸውን ተናግረዋል። ጸጥታውን ለማስከበር አስቀድሞም እንቅስቃሴ የነበረ ቢሆንም አፈጻጸሙ ደካማ በመሆኑ አሁንም ግጭቶችን ማስቀረት እንዳልተቻለ፣ በሐረማያና ድሬዳዋ ዩኒቨርሲቲዎች ሰላማዊ የመማር ማስተማር ሂደቱ ተሰዋግሎ እንደነበረ ባህረርና ድሬዳዋ በፋኖና ቄሮ በሚል መካከል በህገወጥ በተደራጁ ቡድኖች የመንጋ ግጭቶች መከሰታቸውን ከካሳ ጋር በተያያዘ የሀረር ከተማ ነዋሪዎች የንጹህ የመጠጥ ውሃ እንዳያገኙ የቧንቧ መስመር የመስበር እንዲሁም ፖሊስ በቡድን በመከፈል ጸጥታ ከማስከበር ይልቅ የጸጥታ እንቅፋት መሆናቸው በህገወጥ የሚንቀሳቀሱ ግለሰቦች ላይ ህጋዊ እርምጃ መወሰድ አለመቻሉ ሃይማኖትን ሽፋን በማድረግ ለጸጥታ ስጋት ሊሆኑ የሚችሉ መልእክቶችን የማስተላለፍና የመሳሰሉ ችግሮች እየተስተዋሉ መሆኑን ኮሎኔሉ ተናግረዋል። የኦሮሚያና ሶማሌ ክልል አመራሮች አንዱ በሌላው ላይ በርካታ ወቀሳዎችን ሲያቀርቡ ነበር። ሆኖም ውይይቱ ጸጥታን ከማስከበር ረገድ ሁሉም ጋር ክፍተት እንዳለ ከጋራ መግባባት ላይ የተደረሰበት ሆኗል። ውይይቱን ያጠቃለሉት ጄኔራል ዘውዱ በላይም መከላከያ፣ የድሬዳዋ ከንቲባ፣ የሀረሪ ጸጥታ ኃላፊ፣ የኦሮሚያ ሶማሌ አጎራባች ዞን አመራሮች፣ በጋራ የሚመሩት አብይ ኮሚቴ እንዲሁም አጎራባች ወረዳዎች በጋራ የሚሰሩባቸው ንዑሳን ኮሚቴዎች እንዲዋቀሩ ከስምምነት ተደርሷል። በስምምነቱ መሰረት ዛሬና ነገ የጋራ እቅድ ተዘጋጅቶ በአፋጣኝ ወደ ስራ እንደሚገባ ነው ጄኔራል ዘውዶ የገለጹት። የጸጥታ ግብረ ኃይሉ ከሜሶ እስከ መልካ ጀብዱ ጸጥታን በበላይነት መቆጣጠርና በዚህ ክልል ውስጥ የታጠቁ ኃይሎች እንዳይንቀሳቀሱ ማድረግ፣ የኮንትሮባንድ ንግድ መከላከል፣ የየወረዳና ዞኖችን የጸጥታ አስከባሪዎች አፈጻጸም ማሻሻል፣ የንግድ ግንኙነቶችን ወደ ቀድሞ መመለስና ነጻ የሰዎች እንቅስቃሴ ማረጋገጥ፣ የተዘጉ መንገዶች ማስከፈት እንዲሁም ህገወጥ የጦር መሳሪያ ዝውውርን መከላከል ላይ ያተኮረ ይሆናል ተብሏል። በተያያዘም ለበርካቶች ሞት መንስኤ የነበረው በኦሮሚያ ክልል የጃርሶና በሶማሌ ክልል የገሪ ጎሳዎች ግጭትን ሊያስቀር የሚችል ስምምነት በሁለቱ የጎሳ መሪዎች መካከል ተደርሷል። በድሬዳዋ ከተማ በተዘጋጀው በዚህ መድረክ ላይ የተሳተፉ የሁለቱ ጎሳዎች መሪዎች በቀጣይ ግጭቱ ከተከሰተባቸው አካባቢዎች ወርደው እርቅ እንደሚፈጥሩና ግጭቱን ሲያባብሱ የነበሩትን ለጋ አሳልፈው እንደሚሰጡ ተናግረዋል። ለአሜሪካ ድምጽ ራዲዮ ለተጠናቀረው ዘገባ አዲስ ቸኮል ድሬዳዋ።
አዲስ አመሰግናለሁ ለዘገባው። ወደ ተከታዩ የመጽሔት ዘገባ እናልፋለን። ኢትዮጵያ በተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት ተለዋጭ አባል ሆና በቆየችባቸው 2 ዓመታት ዘላቂ ወዳጆችን በማፍራት ጉልህ ስራዎች ተከናውነዋል ሲሉ በመንግስታቱ ድርጅት የኢትዮጵያ ቋሚ መልእክተኛ ገልጸዋል። የሁለት ዓመቱ ቆይታ ፈተና የነበረበት ጭምር እንደነበር የጠቆሙት የኢትዮጵያው ተጠሪ የሀገራቸው ዲፕሎማሲያዊ አቋሞችም ከበሬታ አስገኝተውላታል ብለዋል። መለስካቸው አማሃ ተጨማሪ አለው።
በተባበሩት መንግስታት ድርጅት የኢትዮጵያ ቋሚ መልእክተኛ አምባሳደር ታዬ አጽቀሥላሴ ዛሬ ከቀትር በኋላ በውጭ ጉዳይ ሚኒስቴር በሰጡት ጋዜጣዊ መግለጫ ሀገሪቱ ባለፉት 2 ዓመታት በመንግስታቱ ድርጅት የጸጥታው ምክር ቤት ተለዋጭ አባልነቷ ባገኘቻቸው መልካም ውጤቶች ላይ አተኩረዋል። የተወሰኑ ተልእኮችን ለማሳካት በእቅድ እንደተገባና በመርህ ላይ በተመሠረተ ሥራ ለማከናወን ቁርጠኝነት እንደነበር የተናገሩት አምባሳደር ታዬ ሀገሪቱ በእነዚህ 2 ዓመታት ምን አተረፈች ለሚለው ጥያቄ ምላሽ ለመስጠት ሰፋ ያለ ትንታኔ ሰጥተዋል። በአካባቢና በሀገራዊ ደረጃም መዝነውታል። በሀገር ደረጃ በተከናወኑ ዲፕሎማሲያዊ ተግባራት ኢትዮጵያ ዘላቂ ወዳጆችን አፍርታለች ብለዋል።
አገራችን በምታራምዳቸው ቅድም በጠቀስባቸው መርሆች በመከተል በቆይታዋ ወቅት የወሰደቻቸው አቋሞች፣ ያንጸባረቀቻቸው ጉዳዮች በሙሉ ዘላቂ ወዳጆችንና አጋሮችን በማፍራት ደረጃ በተለይም በዲፕሎማሲያዊ መስክ ገጽታዋን በማሳደግ ደረጃ ጉልህ ስራዎች ተከናውነዋል ለማለት ይቻላል።
በአምባሳደር ታዬ አገላለጽ ኢትዮጵያ በዚህ ዓለም አቀፍ መድረክ ተልእኮቿን የምታራምድባቸው መርሆች ከነባራዊ ሁኔታዎች ጋር የተዋደዱና የተገናዘቡ ናቸው ብለዋል። በመሆኑም ሀገሪቱ የወሰደቻቸው አቋሞችና ያንጸባረቀቻቸው አስተያየቶች ሚዛናዊ ነበሩ። ይህም ከዓለም አቀፉ ዲፕሎማሲያዊ ማኅበረሰብ ለሀገሪቱ ተገቢው ከበሬታ እንዳሰጣት እምነታቸውን ገልጸዋል።
በዚህ ወቅት አገራት በተለይ በሚወስዷቸው አቋሞች እና በሚያንጸባርቋቸው ጉዳዮች ሁሉ የሚመዘኑባቸውን እርምጃዎች ይወስዳሉ። ስለሆነም እነዚህ ምዘናዎች በዓለም አቀፍ ደረጃ ያሉንን አጠቃላይ እይታን የሚወስኑ በመሆናቸው ለምንወስዳቸው እርምጃዎች ሁሉ በየዘርፉ በጥንቃቄ የሚፈጸሙ በመሆናቸው እስካሁን ከሞላ ጎደል በሚዛን ስናየው ለዲፕሎማሲያችን ከበሬታ ያስገኙ ነበር ለማለት ይቻላል።
ባለፈው ዓመት ኢትዮጵያና ኤርትራ ለዓመታት የቆየውን የሻከረ ግንኙነታቸውን ወደ ኋላ ትተው በወንድማማችነት መንፈስ ለመቀጠል ወስነው ተግባራዊ እርምጃዎችን መውሰዳቸውም የሀገሪቱን ገጽታ እንደለወጠውና በጸጥታ ምክር ቤቱም ሞገስ ያስገኘላት ነው ሲሉ አምባሳደሩ ገልጸውታል።
ይህ እርምጃ በመወሰዱ በአፍሪካ ቀንድ የነፈሰው የሰላም አየርና የፈጠረው ተስፋ ምናልባት እንዳንዳንዶቹ አባባል ዓለማችን በ2018 ከጎበኟት ጥቂት በጎ ነገሮች መካከል በግንባር ቀደምትነት የሚጠቀስ ክንውን ነበር ለማለት ይቻላል። ይህ እርምጃ በጸጥታው ምክር ቤት የነበረንን ውጤታማነት፣ አህጉራዊ ተቀባይነት ከፍ አድርጎታል። ይህ የተወሰደው እርምጃ ከበፊትም ጀምሮ ዓለም እንዲረዳን የምንፈልገው እንደ አገር ብቻ ሳይሆን ዓላማ ግብ ያለው አገር መሆናችንን በመሆኑ ይህ ተጨባጭ የሆነ እውነታ ጋር የተመሰረተ እርምጃ ለኢትዮጵያ የዓለም አቀፉ ህብረተሰብ ያለውን እይታ እጅግ ከፍ አድርጎታል፣ የላቀም አድርጎታል። በተለይም ባለመረጋጋትና በግጭት አዙሪት ውስጥ የሚዋልለውን የአፍሪካ ቀንድ መሪዎች ሲወስኑ በግጭት አዙሪት ውስጥ ነው እየተባለ የሚፈረጅ አካባቢ ሁሉ ወደ ሰላም ጎዳና ሊሄድ የሚችል መሆኑ ያረጋገጠ ኩነት ነበር ለማለት ይቻላል።
አምባሳደር ታዬ አጽቀሥላሴ በሰላም ጥበቃ ዙሪያና በመሳሰሉ ተግባራት ኢትዮጵያ ያደረገችውን አስተዋጽኦ የተገኙ ስኬቶች እንደሆኑም አስታውሰዋል። ይሁንና የሁለቱ ዓመታት የሀገሪቱ የጸጥታው ምክር ቤት ተለዋጭ አባልነት ቆይተዋ ፈተና ያልነበረበት ነው ማለት እንዳልነበረ አስገንዝበዋል። በተለይ በአያላን መንግስታት ዓለም አቀፋዊ ጉዳዮችን በጋራ ሳይሆን በተናጠል ለመፍታት የሚወስዷቸው እርምጃዎች ለሌሎቹና ለህዝቦቹ አባል አገራት ፈተናዎች ናቸው ብለዋል። ኢትዮጵያ ወደ ጸጥታው ምክር ቤት በተለዋጭ አባልነት ስትገባ ያለፈው ለሶስተኛ ጊዜ ሲሆን የተመረጠችውም ከ190 አባል አገሮች መካከል በ185 አገሮች ድምፅ ነበረ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ክቡራትና ክቡራን አድማጮች ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። መለስካቸውን ለዘገባው አመሰግናለሁ። በ22 በ25ና በ31 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚቀርብላችሁን ዝግጅታችንን ነው እየተከታተላችሁ ያላችሁት። ከምሽቱ 2 ሰዓት እስከ ምሽቱ 2 ሰዓት ተኩል በ19ና በ25 ሜትር ባንድ አጭር ሞገድ ጋቢና በሚል ርዕስ የሚቀርበውን ዝግጅታችንንም አድምጡ።
ዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም ላይ እንገኛለን። በፌስቡክ እና ትዊተር ቪኦኤ አምሃሪክ ብላችሁ ተከታተሉን፣ ተነጋገሩ። ስርጭቶቻችንን ከኦዲዮ ናው በተጨማሪም በእጅ ስልካችሁ ቪኦኤ ዳት ሆን ዳት ኤምኦቢአይ ላይ ታገኛላችሁ።
የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችን በቀላሉ ማግኘት ትችላላችሁ። ከምሽቱ 3:37 ሆኗል። አሁን አዲስ አበባ ላይ የምናስተናግዳችሁ ሶሎሞን አባተና
አሉላ ከበደንን።
ፕሮዲውሰሯ ብራን ኃይሉ የሙዚቃ ግብዣ አላት። ወንዲማክ አባዳማ
Yes, I'll talk about fucking let's have you. Oh, God, no, zoom before, let's have you. እያሰቡሽ ቀን ማታ አዘን በኔ ገዝቦ ሲበረታ ባየር ምድሩ ሊበርሬ ጫካው ዱሩ እንደልኖን አሳብሬ።
እናመሰግናለን ወንዲ ማክ። እንደዚሁም ይህንን ድንቅ ሙዚቃ ለጋብዘችን ፕሮዲውሰሯ ብርሃን ኃይሉ፣ በተጨማሪም በስቱዲዮ መሳሪያዎች ላይ የሚገኘው ቴክኒሻኑ ጀስቲን ትዋይት እና የዌብና ማኅበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ሃፒ ኒው ይር እያሏችሁ ነው። ሁለተኛ ቀኑን አይደለም አሉላ፣
ሁለተኛ ቀኑን ይዛል።
ተጨለፈ
ተጀምሯል። ወደብ
የሰዓቱን ዋና ዋና ዜና አሉላ ያሰማናል።
የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ በዩናይት ስቴትስ ድንበር ጉዳዮች ለመነጋገር በምክር ቤቱ የሚገኙ የሁለቱንም ፓርቲ እንደራሴዎች ወደ ዋይት ሀውስ ጋብዘዋል። 12ኛ ቀኑን የያዘውና እስካሁንም አንዳችን መቋጫ ያገኘ የማይመስለው በከፊል ተዘግቶ በሚገኘው የዩናይት ስቴትስ መንግስት ጉዳይ ለመደራደርም ዝግጁ ፈቃደኛና ብቁ ነኝም ሲሉ በትላንትናው ጥሪያቸው ለዛሬው የሁለቱ ፓርቲዎች ድርድር ገልጠዋል። የቀድሞውን የብሔራዊ መረጃ ደህንነት አገልግሎት ዋና ዲሬክተር ጌታቸው አሰፋን እጅ ለመያዝ ከትግራይ ክልል አስተዳደር ጋር እየተነጋገረ መሆኑን ፌዴራል ጠቅላይ አቃቢ ሕግ አስታወቀ። ፖሊስ በከባድ የሰብአዊ መብቶች ጥሰቶች ጠርጥሮ የሚፈልጋቸው አቶ ጌታቸው አሰፋ የሚገኙት መቀሌ እንደሆነና የእስር ማዘዣ ከወጣባቸውም መሰነባበቱን አቃቢ ሕግ አክሎ አመልክቷል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የቀድሞውን የአማራ ክልል ቃል አቀባይ ንጉሡ ጥላሁንን የጽህፈት ቤታቸው የፕሬስ ኃላፊ አድርገው ሾሙ። የምስራቅ ኢትዮጵያ አጎራባች ክልሎች የአካባቢውን ሰላም ለመጠበቅ በጋራ ለመስራትም ተስማምተዋል። የኦሮሚያ፣ የሶማሌ፣ የሐረሪ ክልሎችና የድሬዳዋ አስተዳደር የፖለቲካና የጸጥታ አመራር አካላት ኃላፊዎች እንዲሁም የአገሪቱ የመከላከያ ኃይል የምስራቅ እዝና የፌዴራል ፖሊስ ከፍተኛ አዛዦች የተሳተፉበት የአንድ ቀን የውይይት መድረክም ተካሂዷል። አድማጮች፣ ለርዕሰ ዜናው የተፈቀደው ወይም የተያዘው ሰዓት እዚህ ላይ ያበቃል።
አመሰግናለሁ አሉላ ለአርዕስተ ዜናው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁን ዝግጅት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን፣ የስፖርትና የፖለቲካ ግጭት ሰላም ተከታዩ ዘገባ ይዳስሰዋል።
የአማራ ክልሉ ፋሲል ከነማ የእግር ኳስ ቡድን በቅርቡ ወደ መቀሌ ሄዶ እዚያው ሜዳ ላይ የትግራያቸውን እንደሚገጥምና ስሁል ሽሬም ባህር ዳር ሄዶ እንደሚጫወት ተገልጧል። በሁለቱ ክልሎች የእግር ኳስ ቡድኖች ደጋፊዎች መካከል ሲስተዋሉ ለቆዩ ችግሮች መፍትሄ ማግኘቱን የኢትዮጵያ እግር ኳስ ፌዴሬሽን ካሳወቀ በኋላ ነው ፋሲል ከነማ ወደ መቀሌ እንደሚሄድ የተገለጸው። የክልሎቹን የስፖርት ቤተሰቦችና ደጋፊዎች እንዲሁም ሌሎችንም የህብረተሰብ ክፍሎች ከክልሎቹ ስፖርት ኮሚሽኖች ጋር ሆኖ ማነጋገሩን ብሔራዊ ፌዴሬሽን አስታውቋል። የሁለቱ ክልሎች ግጥሚያዎች በየደጋፊዎቻቸው ግጭቶች ሳቢያ ገለልተኛ በሚባሉ ሚዲያዎች ላይ ሲካሄዱ ነው የቆዩት። ሪፖርተራችን አስቴር ምስጋናው የአማራ ክልል የኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ አሰማሀኝ አስረስ ትናንት ባህር ዳር ላይ የሰጡትን መግለጫ ተከታትላ ተከታዩን አጠናቅራለች።
በተደጋጋሚ በደጋፊዎች መካከል በተፈጠረ ጸብ በአማራና በትግራይ ክልል የእግር ኳስ ክለቦች መካከል የሚደረግን ጨዋታ ከህዳር 2010 ጀምሮ በየሜዳቸው እንዲደረግ ተወስኖ መቆየቱ ይታወሳል ይላሉ የአማራ ክልል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ አሰማሀኝ አስረስ ዛሬ በሰጡት ጋዜጣዊ መግለጫ። ይህ ውሳኔ ታዲያ የሁለቱም ቡድኖችም ሆነ ደጋፊዎች ያገኙት የነበረውን ገቢ ከማሳጣቱ ባለፈ የስፖርት ቤተሰቡንም እንዳይዝናና አድርጎት ቆይቷል። ከዚያን ጊዜ ጀምሮ የኢትዮጵያ እግር ኳስ ፌዴሬሽን ከሁለቱ ክልሎች የስፖርት ኮሚሽኖችና ከተለያዩ የህብረተሰብ ክፍሎች ጋር በመሆን ሰፊ የህዝብ ለህዝብ ውይይት ሲያደርግ ቆይቷል። አሁን ስምምነት ላይ በመድረሱ የፋሲል ከነማ ቡድን በቅርቡ ወደ መቀሌ በመሄድ ጨዋታ ያካሂዳል ብለዋል።
የተለያዩ ግጭቶች እየተከሰቱ ስላስቸገረ ይሄንን የውድድሩን የሚመራው የኢትዮጵያ እግር ኳስ ፌዴሬሽን ክለቦቹ ከአካባቢያቸው ወጥተው በገለልተኛ ሜዳ ጨዋታዎቹን እንዲያደርጉ ሲደረግ ነበር። ወደ ነበረበት ሁኔታ እንዴት መመለስ ይቻላል የሚል የአማራ ብሔራዊ ክልላዊ መንግስት የስፖርት ኮሚሽን እንደዚሁም የትግራይ ብሔራዊ ክልላዊ መንግስት የስፖርት ኮሚሽን የሚመለከታቸው አካላት፣ የክለብ አመራሮች፣ የክለብ ደጋፊዎች፣ ማህበረሰቡ ብዙ ውይይቶች ተደርገው መተማመን ላይ ተደርሷል። እነዚህ ቡድኖች በየአካባቢያቸው በወጣላቸው መርሃ ግብር መሰረት ጨዋታቸውን ያደርጋሉ ማለት ነው። ይህንን ለማድረግም ሙሉ የሆነ ዝግጅት አድርገናል። የጸጥታ ችግር አይፈጠርም። የትግራይ ክልል ውስጥ ያሉ ክለቦች ወደ አማራ ክልል ሲመጡ ማህበረሰቡ እንደተለመደው በክብር ይቀበላቸዋል፣ ያስተናግዳቸዋል፣ ጸጥታውን ይጠብቃል። ጨዋታዎች ሁሉ በአጠቃላይ በሰላም ይጠናቀቃሉ ማለት ነው። የኛ ክለቦችም ወደ ትግራይ ክልል ሲሄዱ በተመሳሳይ ሁኔታ ጨዋታቸውን በአግባቡ በሰላም ጨርሰው ይመለሳሉ የሚል ተስፋ ነው ያለን። ይሄም በትግራይ ክልል በኩል ተረጋግጧል ማለት ነው። ስለዚህ እንግዲህ የኛ ክለብ ሰሞኑን ወደ ትግራይ ወደ መቀሌ ይሄዳል፣ ፋሲል ከነማ፣ እንደዚሁ ደግሞ ከዛ ቀጥሎ ሽሬ እንደ ስላሴ የእግር ኳስ ቡድን ወደ አማራ ክልል ይመጣል። ሲመጡ ዝግጅቶች አድርገናል፣ እንቀበላቸዋለን።
አቶ አስማኝ እንደሚሉት ስፖርት ለሰላም፣ ለፍቅር፣ ለአብሮነትና ለወዳጅነት የሚደረግ ጨዋታ እንጂ የፖለቲካ ማራመጃ ባለመሆኑ በስፖርት ሜዳ ላይ ደጋፊዎች ምንም አይነት የፖለቲካ አጀንዳ ይዘው መግባት የለባቸውም ብለዋል። ብዙ ጊዜ በደጋፊዎች መካከል ጸብ የሚፈጠረው በዳኞች ውሳኔ መሆኑን ከደጋፊዎች ጋር በነበረው ውይይት እንደተገለጸ ጠቁመው፣ አሁንም ቢሆን ዳኛ ፍጹም ሊሆን አይችልምና ጥፋተኛ የሆነ ዳኛ በወጣለት የስፖርት ሕግ ስለሚቀጣ ማንኛውንም ውሳኔ በጸጋ መቀበል ይገባል ብለዋል።
የዳኝነት ውሳኔ ፍጹም ሊሆን አይችልም። ዳኝነት እንደሚታወቀው ህጎች አሉት፣ 17 ህጎች። እነዛን ህጎች እኛ እንደ ተራ ግለሰብ ላናውቃቸው እንችላለን፣ ዳኛው ያውቃቸዋል። ጨዋታ በሚያጫውትበት ጊዜ እነዛን 17 ህጎች ይተገብራል። እንደገና ደግሞ ዳኛ ሰውም ስለሆነ ሊሳሳት ይችል ይሆናል፣ ወይም ደግሞ እኛ የማይመስልልን አይነት ውሳኔ ወስኖ ሊሆን ይችላል። ያንን እሱ ሲወስን ወደ ግጭት ሳይሆን መግባት ያለብን፣ ዳኞች የሚጠየቁበት ህግና አሰራር አለው። ራሱ ስፖርቱ የስፖርት የእግር ኳስ ፌዴሬሽኑ ህግና አሰራር፣ ዳኞች የሚጠየቁበት፣ የዳኞች ሪፖርት የሚወጣበት፣ የሚታይበት፣ የሚገመግምበት ቦታ አለው። ያንን ጨዋታ ለሚያስተባብረው ለዋናው አካል እንተውና እኛ እርስ በርሳችን ግን ኳሱን አይተን ተዝናንተን ነው መለያየት ያለብን።
በተመሳሳይ ስሁል ሽሬ ከባህር ዳር ከነማ ጋር በባህር ዳር ከተማ በቅርቡ በሚያደርገው ጨዋታ የባህር ዳር ከተማ ነዋሪዎች የተለመደ እንግዳ ተቀባይነታችሁን አሳዩ ሲሉ ጥሪ አስተላልፈዋል።
ባህር ዳር ህዝብ፣ የባህር ዳር ወጣት እንደተለመደው ስፖርት ነው የምንጫወተው። ስፖርት ደግሞ ሁሉንም ሰላም የሚያደርግ የሚያስተቃቅፍ፣ የሚያስተባብር እንጂ የሚያጣላ የሚያጋጭ የፖለቲካ መቀስቀሻ የሚሆን አይደለም። ስፖርት ከፖለቲካ ነጻ መሆን አለበት።
ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴር ምስጋናውን ለዘገባዋ እናመሰግናለን። አድማጮች፣ አሁን ሳምንታዊው ቅንብር ዲሞክራሲ በተግባር
ኢህአደግን ማን እንደሚመራው ይኑር አይኑር አላውቅም። የህወሓትና የኢህአደግ ነባር አባል አቶ ስብሐት ነጋ ናቸው ይህንን ያሉት። በሌላ በኩል ደግሞ ኢህአደግ መኖር ብቻ ሳይሆን አገርንም እየመራ ያለና ለውጥን ወደ ሕዝብ አሻግሮ ከሕዝብ ድጋፍ የተቸረው ግንባር ነው ሲሉ የኢህአደግ የሕዝብና የውጭ ግንኙነት ኃላፊ አቶ ሳዳት ነሻ ገልጸዋል። ተንታኞችና ተቃዋሚ ወይም ተፎካካሪ ፓርቲዎች አገሪቷን የሚመራት ኃይል የለውጥ ኃይል ሲሉ ነው የሚሰሙት እንጂ የኢህአደግ መንግሥት እያሉ አይደለም። አቶ ስብሐትንና አቶ ሳዳትን ባልደረባችን በትረ ሥልጣን አነጋግሯቸዋል። አቶ ሳዳት ይጀምራሉ።
የለውጥ ኃይሉ ማን ነው የሚለውን ማየት ጥሩ ይመስለኛል። የለውጥ ኃይሉ ሌላ ኃይል አይደለም። ከሌላ ቦታ የመጣ ወይ አዲስ የተፈጠረ ሳይሆን በኢህአደግ ውስጥ የቆየ የኢህአደግን አቋም በሚገባ የሚያውቅ የሚመራ ነገር ግን ኢህአዴግ ከደረሰበት እና አገሪቷ ከምትፈልገው ለውጥ አንጻር በግልጽ ለውጡን ሊያስኬድ የሚችል ከኢህአዴግ አብራክ የተፈጠረ ኃይል ነው የለውጥ ኃይል የሚባለው። ስለዚህ የለውጥ ኃይሉና ኢህአዴግ አንድና ያው ናቸው። ኢህአዴግ ሊቀመንበር ክቡር ጠቅላይ ሚኒስትር ናቸው። የለውጥ ኃይል ማለት ክቡር ጠቅላይ ሚኒስትር ነው በዋናነት።
አመሰግናለሁ። ባለፉት ሳምንት መቀሌ በነበርንበት ሰዓት የኢህአዴግ ህወሓት ነባር አባል የነበሩ አቶ ስብሐት ነጋ በዚህ ጉዳይ ላይ ተጠይቀው የሰጡትን አስተያየት እስኪ ላስቀድምና የእርስዎን ሀሳብ ልቀበል። አቶ ሳዳት እንዲህ ብለው ነበረ። አቶ ስብሐት
ኢህአዴግ ተዳክሟል። በ2008 ዓመት የታወጀ ነው። የደከምንባቸው አመለካከቶች ተደጥረው ተቀምጠዋል። ኢህአዴግ ያስቀመጠው ነው የምናገረው ያለው። የስርዓታችን ጠንቅ ነው። በጣም እንጠንቀቅበት ያልናቸው ነገሮች ለምሳሌ የብሔር አክራሪነት፣ የሃይማኖት አክራሪነት፣ ሁለተኛ ሙስናና ብልሹ አሰራር የለብን። ሌላው ብሔራዊ ድርጅቶቻችን በመካከላቸውም የዲሞክራሲያዊ ግንኙነት እየተዳከመ ነው። መልካም አስተዳደር ጎድለዋል። ስርዓት ባለው መንገድ ይሄ በፍጥነት በጥልቀት እንድታደስ ነው። ሌላው በህገ መንግስቱ አካባቢ ፍትህ፣ ሰብአዊ መብት ጉዳይ፣ ይህም ስርዓት ባለው መንገድ ተራክብናል ወይ? ይሄ በፍጥነትና በጥልቀት እናስወግድ ተብሎ ፕሮግራም ተይዘ ነበር። ለዚህ ነው ተዳክመዋል ያልኩት።
አቶ ሰዳት፣ ኢህአዴግ ደካማ ነው በአሁኑ ወቅት?
ከሰባት ስምንት ወራት በፊት በጥልቅ ታድሶ በጣም ፈጣን የሆነ የለውጥ ስርዓቶችን ዘርግተን ለውጦችን ማምጣት አለብን የሚል በጥልቅ ታድሶ በደንብ ተቀምጧል። ከዛ ተነስቶ የተዳከመውን ኢህአዴግ ወይም የነበረውን ችግር በለውጥ አመራሩ እንዲፈታ አቅጣጫ አስቀምጦ በመግባባት መድረኩ ተጠናቋል። ከዛ ወዲህ ምንም ጥርጣሬ የለውም አቶ ሰባት እንዳሉት ኢህአዴግ በነበረው ማለትም ከለውጥ በፊት በነበረው ሂደት ተዳክሟል፣ ሀገርንም አዳክሟል፣ ለችግር ዳርጓል። ምንም ጥያቄ የለው። ከዛ ወዲህ ግን ችግሩን መነሻው የቱ ጋ ነው የሚለውን በደንብ አንጥሮ ከለየ በኋላ የማስተካከያ እርምጃዎች ወስዷል። ከማስተካከያ እርምጃዎች በኋላ ግን ኢህአዴግ ተዳክሟል የሚል ግምገማ የለም። ኢህአዴግ አሁን ባለው ሁኔታ የነበሩ ችግሮችን በደንብ በጥልቅ ታድሶ የተለዩ ችግሮችን ምናልባትም ከዚያም በላይ ከሚጠበቀው በላይ ኤክስፔክት ከሚደረገው በላይ ጥሩ እንቅስቃሴ እያደረገ ነው የሚል ነው ያለው። እኔ ከሌለሁበት ኢህአዴግ ይዳከማል በሚለው እሳቤ ካልሆነ በስተቀር ኢህአዴግ ተጠናክሮ እየሄደ ያለ ለውጥን እያመጣ በለውጥ ኃይል እየተመራ ያለ ድርጅት ነው።
አቶ ሳዳት፣ ውስጠ ዴሞክራሲ የውስጠ ፓርቲ ግንኙነት በአራቱ ፓርቲዎች መካከል ስላለው ማለት ነው። በተለይ በተለይ ኢህአዴግ ስራ አስፈጻሚው ዶክተር አብይ የሚመሩት ስብሰባ አቶ ስብሀት ኢህአዴግ ለመሆኑ አለ ወይ ለሚለው እንደዚህ ብለዋል። አቶ ስብሀት
አብዮታዊ ዲሞክራሲ ይለወጥ አልተባለም። ዲሞክራቲክ ዴቨሎፕመንታል ስቴት ይለወጥ አልተባለም። ዲሞክራቲክ ዴቨሎፕመንታል ስቴት ለኢትዮጵያ አስገራሚ ድል ያመጣ ነው። የተአምር ተአምር ነው። ዓለም የተናገረለት ነው። የሚለወጥ አላለም። ሰላም የሚፈጠረው በዲሞክራሲያዊነትና በልማት ብቻ ነው።
አቶ ሳዳት፣ እነዚህ ሁለት ነጥቦች አብዮታዊ ዴሞክራሲና ልማታዊ መንግስት የኢህአዴግ መሰረቶች እንደሆኑ ይታወቃልና ምን ማለት ይችላሉ?
አሁን ባለው ሁኔታ ልማታዊ ዴሞክራሲ መስመርን የለቀቀ ኢህአዴግ የለም። በልማትም በዴሞክራሲም ያስፈልገናል በሚለው ከዚህ በፊት በተቀረጸው መልክ ነው እየሄደ ያለው። አብዮታዊ ዴሞክራሲ የሚለው ከዚህ በፊትም እንደ ርዕዮተ ዓለም የተያዘ አይደለም። ርዕዮተ ዓለሙ ልማታዊ ዴሞክራሲያዊ መንግስት መመስረት ነው። የተቋማትም ጉዳይ ቢሆን ከዚህም የሚመነጭ ነው። ኢህአዴግ ስራ አስፈጻሚ ሁሉም ባለበት ማለት በሚገባ መክሮ አስፈላጊነቱና ለሀገር ያለው ጠቀሜታ በሚገባ ከተለየ በኋላ ነው ውሳኔ ላይ ተደረሰ። ተግባራዊ የሆነውም ያ ውሳኔ ነው። ከኢህአዴግ ስራ አስፈጻሚ ውጪ ተግባራዊ የሆነ ውሳኔ የለም። ለምሳሌ ቴሌን ብንወስድ በከፊል ለግሉ ባለሀብት በተመረጠ መልክ ለግሉ ባለሀብት የሚተላለፍበት ሁኔታ መመቻቸት አለበት። ዲቴል ጥናቱ ቀርቦ ማለት አዋጭነቱ ቀርቦ አስፈላጊነቱ ቀርቦ መተማመን ከተደረሰ በኋላ ኢትዮጵያ አየር መንገድ በዚህ መልክ ነው የታሰበ። ሌሎች ተቋማትም በዚህ መልክ ነው የታዩት። ሌሎች በተደጋጋሚ በሚዲያ ሲገለጹ የነበሩ ማብራሪያም ሲሰጥባቸው የነበሩ ማለት ነው።
አቶ ሳዳት፣ ግልጽ ለመሆን አብዮታዊ ዴሞክራሲ ግን የጋራ መግባባት የነበረበት አይደለም ነው ያሉኝ?
አብዮታዊ ዴሞክራሲ በፊትም ነበረው አልነበረም የሚለውን በደንብ ማየቱ ጥሩ ነው የሚመስለው። እሱ ቀጣይ በሚገባ መፈተሽ ያለበት ነው። አሁን ስለ አብዮታዊ ዲሞክራሲ ሳይሆን ስለ ልማታዊ ዲሞክራሲ መስመር እንደ መስመር ስናወራ ስለ ልማታዊ ዲሞክራሲ መስመር ነው የምናወራው።
ገባኝ። አብዮታዊ ዲሞክራሲ ግን ኢህአዴግ የራሱ ምልክት ሆኖ የቆየበት ጊዜ ስለነበረ አሁን ያለው የለውጥ ኃይል ግን አብዮታዊ ዲሞክራሲን ልክ እንደ ልማታዊ ዲሞክራሲ አክብሮ ወይም ተቀብሎ የሚተገብረው ፖሊሲው አይደለም ወደሚለው አዝማሚያ እየሄድን ነው ማለት ነው።
እዛ ድምዳሜ ላይ አልደረስንም። ልማታዊ ዲሞክራሲ መስመሩ በሚገባ አለ። አብዮታዊ ዲሞክራሲ መስመር የማስፈጸሚያ ነው። እዚህ ላይ ሰፊ ውይይቶችና በቀጣይ የሚታዩ ሂደቶች ሊኖሩ ይችላሉ።
እሺ፣ አመሰግናለሁ። ወደ አቶ ስብሀት ልመልሶት። ኢህአዴግን በተመለከተ መቋጫው እንደዚህ የሚል ግምገማ ላይ ደርሰዋል ጠየቅኳቸው። ለመሆኑ ኢህአዴግ የሚባል አሁን ያለበት ሁኔታ ምን ይመስላል ብያቸው፣ አቶ ስብሀት እንዲህ አሉኝ።
ማን እንደሚመራ ያለ ኢህአዴግ አመራር መኖሩም አለመኖሩም የለም አልልም፣ አለም አልልም ለማለት አልችልም። በጥያቄ ብቻ ነው የማስበው። የኢህአዴግ አመራር አለ ወይ ማለት በምንድነው የምልካው አለ ወይስ የለም? እነዚህ ባልኩ አራቱ ኢህአደግ ጥላቶች ብሎ ያስቀመጣቸው እነዚህ አጽድተ ነው ኢህአደግ የተዋጣለትም ቢሆነው የሚለው ኢህአደግም ነበር በህይወቱ ሞተዋል ማለት አይደለም። ግን ጎልብቶ ጸድቶ ቀጣይነት ያለው መቋረጥና ኢኩዊታብል የሆነ ልማት ያመጣ እነዚህን ማስወገድ አለበታል። ተወግደዋል ወይ አልተወገዱም? ህገ መንግስቱ እየሰራ ነው እየሰራ አይደለም? መለኪያ እኮ አለ። ኢህአደግ አለ ወይስ የለም የሚለው ኳንቲቴቲቭ የሆነ መለኪያ አለው። እና ህዝቡ በዚህ ይልቅ
ህዝብ ዳኝነት ከመስጠቱ በፊት ኢህአዴግ አለ አመራሩስ አለ የሚል ነው ጥያቄው። አቶ ሳዳት ይቀጥሉ።
መልካም። በእኛ ግምት ኢህአዴግ አለ፣ መኖር ብቻ ሳይሆን አገርን እየመራ ያለ ድርጅት ነው ወይም ግንባር ነው። ማን ይመራዋል የሚለው ይታወቃል። የሚመራው የኢህአዴግ ምክር ቤት አመራር፣ የኢህአዴግ ምክር ቤት አባል አንድ ላይ ተሰብስቦ ሊመራው የሚችለውን የለውጥ ኃይል የኢህአዴግ ሊቀመንበር፣ የኢህአዴግ ምክትል ሊቀመንበር፣ በየደረጃው ያለ የኢህአዴግ አመራርና በስራ አስፈጻሚ በምክር ቤትም ከዛም በታች በተዋረድ ያለው መዋቅር ዘርግቶ አጥቆ ነው እየተመራ ያለው። ኢህአዴግ የመከነ ድርጅት አይደለም ወይም የጠፋ ድርጅት አይደለም። ኢህአዴግ በራሱ ለውጥ እያመጣ ያለ ለውጥን ወደ ህዝብ አሻግሮ ከህዝብ ድጋፍ የተቸረው ከህዝብ እንታ ያገኘ አመራር ያለው እና በዛ እየተመራ ያለ ድርጅት ነው። ጎልብቶም እየወጣ ያለ ድርጅት ነው። ዋናው ችግር የአመለካከት ችግር ይመስለኛል። ሁለተኛው እኔ ካልመራሁት ካልወሰንኩለት ኢህአዴግ የሚባል ነገር ከእኔ ውጭ ሊኖር አይችልም ከሚል አስተሳሰብ የሚመጣ ነው።
በተለይ ከውጭ ሀገር የገቡ ተቃዋሚዎች፣ ጽንፈኞች እና አሸባሪዎች ብሎ ምክር ቤቱ የፈረጃቸው በኋላ ሳኔው ሲያነሳ አዋጁ ሲቀለበስ የተካሄደበት መንገድ አቶ ስብሀት ጥርጣሬም እንዳለባቸው ተናገሩን። ማን ነው ምህረት የሰጣቸው የሚለው አቶ ስብሀት እንዲህ አሉ።
እኔ የሰማሁት መጀመሪያ ኤግዚኪቲቭ ወሰነ፣ ከወሰነ በኋላ ነው ወደ ፓርላማ የቀረበው ነው የሰማሁት። ስህተት ከሆነ ተሳስቻለሁ። እና ይሄ መሆን የለበትም ነው እኮ ተቃዋሚ ፓርቲዎችም ህገ መንግስታቸው መሰረት አድርገው ለመስራት እስከሆነ ድረስ የሚመጡት ህገ መንግስታችን መጥቀስ የለበትም የሚል ስሜት ማሳደር አለባቸው። መታረም አለበት። ህገ መንግስት አይጣስም።
ይቀጥሉ አቶ ሰራት።
መልካም። በኢህአዴግ የጥልቅ ተሃድሶ ግምገማ አንደኛው የታየው ሰፊ የጸረ ዲሞክራሲ ስራዎች ወይም ተግባራት እንደነበሩ በደንብ ተገምግሟል። ይሄ ደግሞ ልንገነባው ያሰብነውና ሲጀምር ኢህአዴግ የተቋቋመበትን የዲሞክራሲ ባህሪ እየሻሩ ለችግር የዳረጉ እንደሆኑ በሚገባ ታይቷል። ስለዚህ በዚህ መልክ ከሄድ የነበረው እንቅስቃሴ መቆም መቻል አለበት። በዚህም ዙሪያ ለውጥ ማምጣት አለብን። ስለሆነም የህግ ማዕቀፉን ጠብቆ ከዚህ በፊት ሲደረጉ የነበሩ ዝንባሌዎች መታረም መቻል አለበት፣ ህገ መንግስቱን ጠብቆ መታረም መቻል አለባቸው በሚል መልክ በሚገባ ተገልጿል። ከዚህ በመነሳት በኢህአዴግ በራሱ አንድ ይህ አቋም ነበረ። ሁለተኛ ይሄ ህገ መንግስቱን ጠብቆ የምህረት አዋጅ ተዘጋጅቶ ምህረት ተደርጓል። ምህረቱ ህገ መንግስታዊ መሰረቱን እየጣሰ አይደለም።
አቶ ሳዳት ነው አቶ ስብሀት እያሉ ያሉት ሚኒስትሮች ምክር ቤት ነው ለተወካዮች ምክር ቤት ረቂቅ አዋጁን ያስተላለፈለት። ስለዚህ ህግ አውጪው ግን ምክር ቤቱ እንጂ ሚኒስትሮች ምክር ቤት አይደለም እና ህገ መንግስቱ ተጥሷል የሚሉት በዛ ዙሪያ ነው ለማለት ፈልጌ ነው።
በእኛ በኩል በዛ የተጣሰ የለም። ሚኒስትሮች ምክር ቤት ቀድሞ ሊወያይ ይችላል፣ ግን አቅጣጫ አልሰጠም። ይህ ተወካዮች ምክር ቤት ተጠሪነቱ ለማን እንደሆነ ይታወቃል። አምኖበት መክሮ ተከራክሮ ነው ያጸደቀው። ስለዚህ ውይይቶች አቅጣጫ የፈጻሚው አካል ወይም የሚኒስትሮች ምክር ቤት ለህዝብ ተወካዮች ምክር ቤት አቅጣጫ ሰጥቷል። ስለሆነም ህገ መንግስት ተጥሷል የሚል ግምገማ የለንም።
አድማጮች፣ ይህ ውይይት የዝግጅት አላበቃም፣ በሌላ ጊዜ እንመለስበታለን። በትረ ስልጣንን ለቅንብሩ አመሰግናለሁ። የማጠቃለያ ዜና አሉላ ይዟል።
የምስራቅ ኢትዮጵያ አጎራባች ክልሎች የአካባቢውን ሰላም ለመጠበቅ በጋራ ለመስራት ተስማምተዋል። የኦሮሚያ፣ የሶማሊ፣ የሀረሪ ክልሎችና የድሬዳዋ አስተዳደር የፖለቲካና የጸጥታ አመራር አካላት ኃላፊዎች እንዲሁም የአገሪቱ መከላከያ ኃይል፣ የምስራቅ እዝና የፌዴራል ፖሊስ ከፍተኛ አዛዦች የተሳተፉበት የአንድ ቀን የውይይት መድረክ ተካሂዷል። የቀድሞውን ብሔራዊ መረጃና ደህንነት አገልግሎት ዋና ዲሬክተር ጌታቸው አሰፋን እጅ ለመያዝ ከትግራይ ክልል አስተዳደር ጋር እየተነጋገረ መሆኑን የፌዴራል ጠቅላይ አቃቤ ሕግ አስታወቀ። ፖሊስ በከባድ የሰብአዊ መብቶች ጥሰቶች ጠርጥሮ የሚፈልጋቸው አቶ ጌታቸው አሰፋ የሚገኙት መቀሌ እንደሆነና የስር ማዘዣ ከወጣባቸውም መሰነባበቱን አቃቤ ሕግ አክሎ አመልክቷል። የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ በዩናይት ስቴትስ ድንበር ጉዳዮች ለመነጋገር በምክር ቤት የሚገኙ የሁለቱንም ፓርቲዎች እንደራሴዎች ወደ ዋይት ሀውስ ጋብዘዋል። አድማጮች፣ ማጠቃለያ ወሬዎቹ እነኙ ነበሩ።
የተከበራችሁ አድማጮች፣ የምሽቱ ዝግጅቶቻችን ተጠናቀቁ።
አሁን የትግርኛ ስርጭት ይቀጥላል። በነገው ምሽት እንመለሳለን። በእኛ በኩል
ሰላም፣ በደህና እደሩ።